ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው የተረጋገጠ ሰዎች ቁጥር ከ1060 መብለጡን የጤና ሚኒስቴር አስታውቋል። የኮቪድ-19 ሞት ቁጥር 8 መድረሱን በጤና ሚኒስትር ዶክተር ሊያ ታደሰ ፊርማ የወጣው የዛሬ መግለጫ ያሳያል። መግለጫው ዛሬ እስከወጣበት ጊዜ በነበሩት 24 ሰዓታት ውስጥ በተደረጉ 5034 የላቦራቶሪ ምርመራዎች ለቫይረሱ መጋለጣቸው የተረጋገጠው 95 ሰዎች ሲሆኑ 56ቱ አዲስ አበባ፣ 3ቱ ትግራይ፣ 1 አፋር ውስጥ፣ 5ቱ አማራ፣ 22ቱ ኦሮሚያ፣ 3ቱ ሐረሪ፣ 3ቱ ሶማሌ ክልሎች እንዲሁም 2ቱ ድሬዳዋ አስተዳደር ውስጥ መሆናቸው ተገልጿል። 30ው ከውጭ ጉዞ የገቡ ሲሆኑ 4ቱ ቀደም ሲል ለቫይረሱ ከተጋለጡ ሰዎች ጋር ግንኙነት የነበራቸው እንደሆኑ ታውቋል። 61ዱ የጉዞ ታሪክም ሆነ ቀድሞ ከተጋለጠ ሰው ጋር ግንኙነት ያልነበራቸው ናቸው። በዚህም መሰረት መግለጫው እስከወጣበት ሰዓት ኢትዮጵያ ውስጥ አጠቃላዩ የኮሮና ቫይረስ ተጋላጮች ቁጥር ዛሬ 1063 ደርሷል። ይህ በእንዲህ እንዳለ የኮቪድ-19 የዓለም መዛመት ቁጥር ወደ 6 ሚሊዮን መጠጋቱን ዓለም አቀፉን ሁኔታ በቅርብ እየመዘገበ ያለው የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። በማዕከሉ መረጃ መሰረት 365,800 ሰው በኮቪድ-19 ምክንያት ሞቷል። ሰንተረዩን አሁንም እየመራች ባለችው ዩናይትድ ስቴትስ ውስጥ የተጋለጡ ሰዎች ቁጥር 1,750,000 የሞቱት ቁጥርም 102,900 መድረሱን ዩኒቨርሲቲው አመልክቷል። በኮሮና ቫይረስ መስፋፋት መጠን በዓለም ሁለተኛ በሆነችው ብራዚል ወደ 28,000 ሰው በኮቪድ-19 ሞቷል። 465,000 ሰው ለቫይረሱ ተጋልጧል። ከ135,000 በላይ ተጋላጮች እንዳሉባት ዛሬ ጠዋት በተነገረው አፍሪካ ከ3,900 በላይ ሰው በኮቪድ-19 ምክንያት መሞቱ ተገልጿል። ቤይሩት ውስጥ ወደ ሀገራቸው ለመመለስ ተመዝግበው ሲጠባበቁ የነበሩ ተጨማሪ 323 ኢትዮጵያውያን ዛሬ ተመልሰዋል። ኢትዮጵያውያኑ የተመለሱት ለመጓጓዣና ለተለያዩ ወጪዎች የከፈሉት $550 ተመልሶላቸው መሆኑን በሊባኖስ የኢትዮጵያ ቆንስላ ጀነራል አስታውቋል። ከሁለት ቀናት በፊት እንዲመለሱ የተደረገውን ጨምሮ አጠቃላይ ቁጥር 658 መድረሱን የቆንስላ ጀነራል ጽህፈት ቤቱ በፌስቡክ ገጹ ላይ ባወጣው ዝርዝር መግለጫ ላይ አመልክቷል። ኢትዮጵያውያኑ ከቤይሩት ከመነሳታቸው በፊት አስፈላጊ የኮቪድ-19 ፍተሻ እንደተደረገላቸውና አዲስ አበባ ሲደርሱም ለይቶ ማቆያ ውስጥ የሚቆዩባቸው ሁኔታዎች የተመቻቸላቸው መሆኑን፣ የ14 ቀናት የቆይታ ጊዜያቸውን ከጨረሱ በኋላም እስከ መኖሪያ ቀያዎቻቸው የሚደርሱበትና ከማህበረሰቡ ጋር የሚቀላቀሉባቸው ዝግጅቶች መደረጋቸውንም ጽህፈት ቤቱ አክሎ ገልጿል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ማዕከላዊ ምዕራብ ግዛቷ ሚኒሶታ ከተማ ሚኒያፖሊስ ውስጥ በነጭ ፖሊሶች የተገደለው ጥቁር አሜሪካዊ ጆርጅ ፍሎይድ ጉዳይ ባስነሳው ቁጣ ተቃዋሚዎቹ በከተማይቱ የተለያዩ አካባቢዎች የሚገኙ ተቋማት ላይ እሳት አስነስተዋል። በሌላ በኩል ግን ቀድሞ ባልታየ ሁኔታ አፍሪካ ዋና ከተሞች ውስጥ የሚገኙ የዩናይትድ ስቴትስ ኤምባሲዎች የበረታ ይዘት ያላቸውን መግለጫዎች እያወጡ ናቸው። አሜሪካ ምድር ላይ የተፈጸመው አድራጎት በመላ አፍሪካ ቁጣና ቅሬታን ማጫሩም ተዘግቧል። የኤምባሲዎቹ መግለጫዎች እየወጡ ያሉት የአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐማት በጆርጅ ፍሎይድ ላይ የተፈጸመውን አድራጎት በዩናይትድ ስቴትስ ጥቁር ዜጎች ላይ እየቀጠለ ያለ የመድሎ አድራጎት ሲሉ ውግዘት ካሰሙ በኋላ ነው። የቻይና ተጽዕኖ በተንሰራፋባትና ፕሬዝዳንት ዶናልድ ትራምፕም እንብዛም አይሳቡባትም በምትባለው አፍሪካ አህጉር ውስጥ የተፈጠረውን ቅሬታ ለማስታገስና በአሜሪካ ገጽታ ላይ የሚያደርሰውን ጉዳትን ለመቆጣጠር የዩናይትድ ስቴትስ ዲፕሎማቶች ጥረታቸውን ማሳየት መጀመራቸው ተነግሯል። ኮንጎ ውስጥ የሚዲያ ተቋም ባለቤት የሆኑ አንድ ግለሰብ ከዘር መድሎ እስከ ባራክ ኦባማ መመረጥ የዘለቀችው ታላቋ አሜሪካ ስለምን ይሆን ይህንን ያህል ቁጥር ያላቸው ጥቁሮች በነጭ ፖሊሶች ሲገደሉ ባለስልጣናቱ እርምጃ መውሰድ የተሳናቸው ሲሉ እዚያ ለሚገኙት የአሜሪካ አምባሳደር ማይክ ሃመር ለጻፉላቸው መልእክት፣ አምባሳደሩ በሰጡት መልስ የጆርጅ ፍሎይድ ሚኒያፖሊስ ውስጥ በአሳዛኝ ሁኔታ መገደል የረበሻቸው መሆኑን ጠቁመው የሀገራቸው የፍትህ ሚኒስቴር ለጉዳዩ ከፍተኛ ቅድሚያ ሰጥቶ ሙሉ የወንጀል ምርመራ እያካሄደበት መሆኑን ገልጸዋል። በዓለም ዙሪያ የሚሰሩ የጸጥታ አካላት ሁሉ ለአድራጎቶቻቸው በተጠያቂነት መያዝ አለባቸው። ከህግ በላይ የሆነ ማንም የለም ብለዋል አምባሳደር ሐመር። ኬንያና ዩጋንዳ ያሉት የአሜሪካ ኤምባሲዎችም የየራሳቸውን መልእክቶች አውጥተዋል። ታንዛኒያ እና ኬንያ ውስጥ የሚገኙ ኤምባሲዎች በተጨማሪም የዩናይትድ ስቴትስ የፍትህ መስሪያ ቤት የሚኒያፖሊስ ቢሮ በምርመራው ሂደት ላይ ያወጣውን መልእክት ትዊት አድርገዋል። በሌላ በኩል ደግሞ ሚኒያፖሊስ ውስጥ አደባባይ የወጡ ተቃዋሚዎች ግብ የሁከትና የጥፋት አድራጎት ነው ሲሉ የሚኒሶታ አገረ ገዢ ቲም ዋልስ ውግዘት አሰምተዋል። ሚኒያፖሊስ ላይ እየታየ ያለው ሁኔታ የሐዘን መግለጫ ሳይሆን ፍጹም ቀውስ መፍጠር ነው ብለዋል አገረ ገዢው አክለው። ተቃዋሚዎቹ የንግድ ተቋማትን፣ ተሽከርካሪዎችንና ቢያንስ አንድ ፖሊስ ጣቢያ በእሳት አጋይተዋል። አንድ ነጭ ፖሊስ አንገቱ ላይ በጉልበቱ ተጭኖት ባደረሰበት ጉዳት ምክንያት የጥቁሩ ጆርጅ ፍሎይድ መሞት በመላ ዩናይትድ ስቴትስ ተቃውሞዎችን እያቀጣጠለ መሆኑ ተዘግቧል። በሚኒያፖሊስ እና በአጎራባቿ ሴንት ፖል ከተሞች 500 ብሔራዊ ዘብ የተሰማራ ሲሆን ነገ ቁጥሩ ወደ 1700 ከፍ እንደሚል ተገልጿል። ዩናይትድ ስቴትስ በኢራን ሲቪል የኒውክሌር ኃይል ማበልጸጊያ ተቋማት ላይ ተጥሎ የነበረው ማዕቀብ እንዲነሳ ድንግጎ ከነበረው የጋራ አጠቃላይ የተግባር እቅድ ወይም በምህጻር JCPOA የተባለ ከሚጠራው ስምምነት መውጣቷ ያሳዘናቸው መሆኑን እንግሊዝ፣ ፈረንሳይና ጀርመን ዛሬ በጋራ ባወጡት መግለጫ አስታውቀዋል። ስምምነቱ የተደረሰው ኢራን ኒውክሌር የጦር መሳሪያ እንዳታመርት ለማስቆም ነበር። ዩናይትድ ስቴትስ ለሲቪል የኒውክሌር ተቋማቱ ተነስቶ የነበረው ማዕቀብ እንዲመለስ ማድረጓን ባለፈው ረቡዕ አስታውቃለች። ማዕቀቦቹ ከተነሱ በኋላ የሩሲያ፣ የቻይናና የአውሮፓ ኩባንያዎች የኒውክሌር ነዳጅ ከኢራን ውጭ በሚልከው የአራክ ማበልጸጊያ ተቋም ላይ ሲሰሩ ቆይተዋል። የዜናው ሰዓት አበቃ። አብራችሁን አምሹ። ክቡራትና ክቡራን አድማጮች፣ ዜናውን ያሰማችሁ ሰለሞን አባተ ነኝ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።